ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት ራዲዮናችሁን ከፍታችሁ ይህንን የጌታን ማዕድ ለመካፈል የቀረባችሁትን ታላላቆች ታናናሾች ሰላምታችን በእያላችሁበት ስፍራ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እንላለን። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። ዛሬ እንግዲህ ተከታታዩን የገላትያን መልእክት ጥናታችንን እንደተለመደውን ቀጥላለን ማለት ነው። በዛሬው ምሽት ክፍለ ጊዜ የምንመለከተው የምዕራፍ 5ን ትምህርት ይሆናል። እግዚአብሔር በሚኖረን ክፍለ ጊዜ ሁሉ ባርኮቱን እንደሚሰጠን ተስፋ እናደርጋለን። እስቲ ሐሳባችንን ጠቅለል አድርገን ወደ ጌታ ማድ በአንድነት እንቅረብ። የእግዚአብሔር ፍቅር ብዙ ነው ወዳጆቼ። እንዲህ ያልን ብናዜምስ
ዝምብ የሳስ ሳሰላስለው እግዚአብሔር እንዴት ድንቅ ነው እንዴት ድንቅ ነው እንዴት ድንቅ ነው ዝምብ የሳስ ሳሰላስለው እግዚአብሔር
ባጠፋንበት ባነከስንበት እግዚአብሔርን በመናሳዝንበት ጊዜ ሁሉ የእግዚአብሔር ፍቅር ለኛ ብዙ ነው፣ አይጎልበትም። እግዚአብሔር ማዱ ሰፊ ነው፣ በምህረት አይኖቹ ይንከባከበናል። እግዚአብሔር ይክበር ይመስገን። እነዚህን ዘማሪያን እግዚአብሔር ይባርካቸው ይያልን ወደ ዛሬው ጸሎታችን እናልፋለን።
በሰማይና በምድር የምትገዛ ብቻህን አምላክ ይሆንክ እግዚአብሔር አባታችንና አምላካችን ሆይ፣ ስለዚህች ምሽት እጅግ አድርገን እናመሰግንሃለን። በዚህን ሰዓት እግዚአብሔር አባታችንና አምላካችን ሆይ፣ ድንቅ የሆነውን ይህንን ቃልህን እንድትናገረን ታምነን ወደ አንተ ቀርበናል። እግዚአብሔር ሆይ፣ በእውነት ባሪያዎችህ ደግሞ ካንተ ለመማር ካንተም ደግሞ እግዚአብሔር ሆይ ተምረን ለማደግ እግዚአብሔር አምላኬ ሆይ ፍሬም ለማፍራት እንሻለንና በቃልህ መሰረት እንድትሰራን በቃልህም መሰረት ደግሞ እምነታችንን አጽንተ እግዚአብሔር ሆይ በፈቃድህ የምንወጣና የምንገባ ያንተንም በጎ ሐሳብ የምናገለግል ሰዎች እንድታደርገን እንለምናሃለን። እግዚአብሔር ሆይ ነው በዚህ ቃልህ ውስጥ እኛም ደግሞ በእውነት ራሳችንን እንድንመረምር እግዚአብሔር ሆይ በቃልህ አኳያም ደግሞ መኖር የምንችል ባሪያዎች እንድታደርገን እንጸልያለን። ጌታ መንፈስ ቅዱስ እያንዳንዳችንን ተናገረን፣ እያንዳንዳችንን በዚህች ምሽት በቃልህ አኳያ እንድትሰራን እንድትጠግነን እግዚአብሔር አምላካችን ሆይ እንድትረዳን እንጸልያለን። ይህንን ሁሉ ታደርጋለህና እናመሰግናለን።
ጊዜ ጥናታችን የምዕራፍ 4ን ትምህርት እንዳገባደድን የሚታወስ ነው። ዛሬ እንግዲህ ቀደም ብዬ እንደተናገርኩት የምንጀምረው ከገላትያ መልእክት የምዕራፍ 5ን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና ገላትያ ምዕራፍ 5 ቁጥር 1ን አውጡ። ገላትያ መልእክት ምዕራፍ 5 ቁጥር 1ን ተመልከቱ። እዚህ የምዕራፍ 5 አብይ ርዕሱ ከመንፈስ ቅዱስ ስለሚገኘው ተግባራዊ ቅድስና መግለጽ ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በምዕራፍ 5 ውስጥ ከመንፈስ ቅዱስ ስለሚገኘው ተግባራዊ ቅድስና እንማራለን ማለት ነው። ወገኖቼ አሁን ወደ ሦስተኛው የገላትያ መልእክት ክፍል መጥተናል። የመጀመሪያው ክፍል የጳውሎስን ግላዊ ሕይወት በተመለከተ ነበር። ፈጠን ፈጠን በሉ። የመጀመሪያው ክፍል የጳውሎስን ግላዊ ሕይወት በተመለከተ ነበር የተመለከትነው ማለት ነው። ቀጥሎ የተመለከትነው ደግሞ በሁለተኛ ደረጃ ማለቴ ነው በእምነት በሚገኘው ጽድቅ ላይ በእምነት በሚገኘው ጽድቅ ላይ የተመሰረተውን አስተምህሮ ወይም ደግሞ ትምህርት ነበር። በእምነት በሚገኘው ጽድቅ ላይ የተመሰረተውን በሁለተኛ ደረጃ ተመልክተን ነበር። በዚህ አሁን ደግሞ በምንመለከተው በሶስተኛው ክፍል ጳውሎስ አጉልቶ ማሳየት የፈለገው ደህንነታችን በእግዚአብሔር ማዳን ላይ የተመሰረተ መሆኑንና ደህንነታችን በእግዚአብሔር ማዳን ላይ የተመሰረተ መሆኑንና አንድ ወንጌል ብቻ መኖሩን ወይም እንዳለ የሚገልጽ ነው። በዚህ በሶስተኛው ክፍላችን ዛሬ የምንመለከተው ጳውሎስ ወይም አጉልቶ የሚያሳየን ደህንነታችን በእግዚአብሔር ማዳን ላይ የተመሰረተ መሆኑንና አንድ ወንጌል ብቻ መኖሩን ወይም እንዳለ ነው። ወገኖቼ አሁን ደግሞ ወደ ተግባራዊ ገጽታው ማለትም ከመንፈስ ስለሚገኘው ጽድቅ ወደምንመለከትበት ክፍል መጥተናል።
ጽድቅ የሚገኘው በእምነት ነው። ይህን ልብ በሉ። ጽድቅ የሚገኘው በእምነት ነው። ቅድስና ግን በእግዚአብሔር መንፈስ ነው የሚገኘው። ልድገምላችሁ። ጽድቅ የሚገኘው በእምነት ነው። ቅድስና ግን የሚገኘው በእግዚአብሔር መንፈስ ነው። ይሁን እንጂ ኢየሱስ ክርስቶስ ጽድቃችን መሆኑን ማለትም በክርስቶስ ውስጥ ፍጹማን አድርጎ እንደሚመለከተን ቅዱሳት መጻሕፍት ይናገራሉ። የቱንም ያህል መልካም ሰዎች ብንሆንም የእግዚአብሔርን መስፈርት ማሟላት አንችልም። ይህንን ተመልከቱ። የቱንም ያህል መልካም ሰዎች ሆነን ብንገኝም እንኳን የእግዚአብሔርን መስፈርት ፈጽሞ ማሟላት አንችልም። በዚህ ምድር እስካለን ድረስ ወገኖቼ የክርስቶስን አይነት ሕይወት መኖር አንችልም። ይህ በርሱ ደስ የሚለኝ የምወደው ልጄ ነው በማለት እግዚአብሔር የመሰከረለት ለክርስቶስ እንጂ ለሌላ ለማንም አልነበረም። ከቅዱሳት መጻሕፍት እንደምንመለከተው ቤተ ክርስቲያን የክርስቶስ አካል ናት። የአካሉ ራስ ደግሞ ክርስቶስ ነው። ልብ በሉ ይሄንንም። ከቅዱሳት መጻሕፍት እንደምንመለከተው ግን ቤተ ክርስቲያን የክርስቶስ አካል ናት። የአካሉ ራስ ደግሞ ክርስቶስ ነው። ስለዚህም ቤተ ክርስቲያን በክርስቶስ ውስጥ ናት ማለት ነው። አስተዋላችሁ? ቤተ ክርስቲያን በክርስቶስ ውስጥ ትገኛለች ማለት ነው። እግዚአብሔር እኛን የሚቀድስበት መንገድ በመንፈሱ አማካይነት ነው። በዚህ ክፍል የምንመለከተው በሥጋና በመንፈስ መካከል ያለውን ንጽጽር ነው። ልብ በሉ። አሁን በዚህ በምዕራፍ 5 ውስጥ የምንመለከተው በሥጋና በመንፈስ መካከል ያለውን ንጽጽር ይሆናል። በክርስትና ሕይወታችን ራሳችንን በራሳችን መቀደስ እንደማንችል ግልጽ ነው። እኛን መቀደስ ያለበት መንፈስ ቅዱስ ነው። በዚህ ክፍል የምንመለከተው ሌላው ነገር በነጻነትና በባርነት መካከል ያለውን ንጽጽር ነው። ይህንንም ነጥብ ያዙ። በዚህ ክፍል የምንመለከተው ሌላው ነገር ደግሞ በነጻነትና በባርነት መካከል ያለውን ንጽጽር ይሆናል። የሙሴ ሕግ ሰውን ባሪያ ያደርጋል። ተመልከቱ። የሙሴ ሕግ ሰውን ባሪያ ያደርጋል። በሙሴ ሕግ መሰረት ደህንነትን አገኛለሁ ብሎ የሚያስብ ሰው ካለ አንድስ እንኳን ሳይቀር ሕጉን በሙሉ መፈጸም ይጠበቅበታል። እስቲ ምሳሌ ቢሆናችሁ ከራሴ ሕይወት ገጠመኝ አንድ ምሳሌ ልንገራችሁ። አንድ እሁድ ማለዳ መኪና እየነዳው ያለ አቁም የሚል ምልክት ያለበት ቦታ ላይ ደረስኩ። በጣም ማለዳ ስለነበር ማንም በአካባቢው አልነበረም። ስለዚህ ግራና ቀኙን ተመለከትኩና ሳላቆም መኪናዬን ማለት ነው አልፌ ከሌሎች መኪና ጋር ተደባለቅኩ። ለካ እኔ ሳላውቀው ሕግ አስከባሪው የትራፊኩ ፖሊስ ይከተለኝ ኖሯል። ሰላምታ ከሰጠኝ በኋላ አቁም የሚለውን ምልክት አላየሁም እንዴ በማለት ጠየቀኝ። እኔም በሁኔታው በመገረም በርግጥ ምልክቱን አይቻለሁ አንተን ግን አላየሁም ስል ለትራፊክ ፖሊሱ መለስኩለት። ያኔ የትራፊኩ ፖሊስ ሳቅ ፈገግ እያለ ምንጊዜም የማይረሳ ትምህርት ሰጥቶኝ ተለያየን። ወዳጆቼ የትራፊክ ፖሊስ ኖረ አልኖረም ሕጉ ወይም ደንቡ አቁም ካለ ማቆም አለብን። እንደውነቱ ከሆነ ያንን አቁም የሚለውን ምልክት አይቻለሁ። ሆኖም እኔ ለሕጉ አልታዘዝኩም። መኪናስ ካሽከረከራችሁ ድረስ ከትራፊክ ሕግ በታች ናችሁ። ምክንያቱም ብዙ አደጋ የሚያደርሱ አሽከርካሪዎች አቁም የሚለውን ትዕዛዝ የሚተላለፉ ናቸውና። በእምነት ከዳንን ታዲያ በሙሴ ሕግ ለመኖር መመኮር የለብንም። በሙሴ ሕግ መሰረት ለመኖር የምንፈልግ ከሆነ ግን ከጸጋው ተለይተን ወድቀናል ማለት ነው። እስቲ አሁን ቁጥር 1ን እንመልከት። ገላትያ ምዕራፍ 5 ቁጥር 1ን ተመልከቱ። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። የዳነው በእምነት እንጂ በሙሴ ሕግ አይደለም። ይህን ልብ በሉ። እኛ ሁላችን የዳነው በእምነት እንጂ ፈጽሞ በሙሴ ሕግ አይደለም። ስለዚህም የሙሴ ሕግ የሕይወት መመሪያችን መሆን የለበትም። ይህንን ጠበቅ አድርጋችሁ ያዙ። የሙሴ ሕግ የሕይወት መመሪያችን መሆን የለበትም። የሕጉ መርሆ የክርስትና ሕይወት መሰረት ሊሆን አይችልም። ጳውሎስ እንደሚናገረው የዳነው በጸጋ ከሆነ በጸጋ መኖርን መቀበል ይኖርብናል። በውስጣችን በሚኖረው መንፈስ ቅዱስ አማካይነት ጸጋ በሕግ ስር ከነበርንበት ጊዜ በበለጠ ሁኔታ መልካም ሕይወትን ለመኖር ያስችለናል። ክርስቶስን አዳኛችን አድርገን ስንቀበል ይህ ድርሻችን ይሆናል። ደህንነትንም ሆነ ቅድስናን የምንቀበለው በክርስቶስ ኢየሱስ ነው። አስተዋላችሁ? ደህንነትንም ሆነ ቅድስናን የምንቀበለው በኢየሱስ ክርስቶስ ነው። ታዲያ ወገኖቼ፣ ጌታ ኢየሱስ ክርስቶስ ይህንን የመሰለ በረከት ስለሰጠን፣ ይህንንም ጸጋ ደግሞ ስለቸረን ምን እንከፍለዋለን?
ላደረክልኝ መካፍለው ያነ ጌታኔስ ምንድነው? ምስጋና ክብር ውዳሴን እንካንተ ቀበል ከነፍሴ። ላደረክልኝ መካፍለው ያነ ጌታኔስ ምንድነው? ምስጋና ክብር ውዳሴን እንካንተ ቀበል ከነፍሴ። የመላእክት ረምዛቻ እንዴት አሽካረከው? ጎልያድን መታ ከእግሬ ስር ጣልከው። አንተ አይደለህም ሆይ ክቡር መድኃኒቴ? ምስጋናን ተቀበል ከዚህ አንደበቴ። ላደረክልኝ መካፍለው የነገሳኔስ ምንድነው? ጋና ክብር ወዳሴ እንካተ ከበለከለሴ። ከክብር ስፍራ መሰመዋረደ ባሰራ ወንጀል በመስቀል መሞት። ይህ ሁሉ ስቃይ እኔን ለማዳን ነው። ሌላማ ምን ነበር ላደረክልኝ መካፍለው የነገታኔስ ምንድነው? ምስጋና ክብር ወዳሴም እንካተ ቀበል ከነፍሴ። እኔ የምከፍል አንዳች አላገኘም ለውለታ ምላሽ መሰደ የለኝም። ግን እንካተ ቀበል ወዳሴ ከእኔ ስም ከፍ ከፍ ይበል ታላቁ መድኃኒቴ። ላደረክልኝ መካፍለው የኔ ጌታኔስ ምንድነው? ምስጋና ክብር ወዳሴ እንካተ ቀበል ከነፍሴ።
በዚህ ዝማሬ ዳዊትና ሩት ስላገለገሉን እግዚአብሔር ይባርካቸው። ወገኖቼ፣ በክርስቶስ እኛ ሁላችን ነጻ ሆነናል። ከእንግዲህ ወዲህ በሕግ ወይም በወግና በሥርዓት እየተተበተብን አይደለንም። እንዲህ ስለተባለ ግን ሕጉን እየተላለፍን እንደፈለግን እንኖራለን ማለት አይደለም። ሕጎችን ከተላለፍን ደግሞ ወንጀለኞች ነን። ወንጀለኛ ደግሞ በሕግ ይቀጣል። እኛ ክርስቲያኖች ከሕግ በላይ እንጂ ከሕግ በታች አይደለንም ሲባል ሕጉን የማፍረስ ነጻነት አለን ማለት ሳይሆን፣ ልብ በሉ፣ እኛ ክርስቲያኖች ከሕግ በላይ እንጂ ከሕግ በታች አይደለንም ሲባል ሕጉን የማፍረስ ነጻነት አለን ማለት ሳይሆን ሕጉ ከሚጠይቀው በላቀ ሁኔታ እንኖራለን ማለት ነው። በክርስቶስ ያለውን ነጻነት የምንለማመደው እዚህ ደረጃ ላይ ስንደርስ ነው። ጠባይና ባህሪ ክርስቶስን ደስ ማሰኘት እንጂ፣ ልብ በሉ፣ ጠባይና ባህሪ ክርስቶስን ደስ ለማሰኘት እንጂ ሰዎችን ወይም ድርጅትን ለማስደሰት መሆን የለበትም። እስቲ ቁጥር 2ን ተመልከቱ። ኖ እኔ ጳውሎስ ላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም ይላል። ግርዛትን እንደ አንድ አይነት መታወቂያ ወይም ልዩ ምልክት ልንወስደው እንችላለን። እዚህ ላይ ደግሞ ጳውሎስ ግርዘትን እንደ አንድ አይነት መለያ ወይም ምልክት የምትጠቀሙበት ከሆነ ክርስቶስ ምንም አይጠቅማችሁም በማለት ለገላትያ ሰዎች ይናገራል። ከክርስቶስ በተጨማሪ ሌላ ያድነናል ብላችሁ የምትታመኑበት ነገር ካላችሁ በፍጹም ደህንነትን አላገኛችሁም ማለቱ ነው። ቁጥር 3ን ተመልከቱ። ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ለእያንዳንዶች ደግሜ መሰክራለሁ ይላል። ከሕግ ውስጥ የሚስማሙንን ትእዛዞች ብቻ ለቅመን በማውጣት እነዚህን ነው የፈጸምነው ማለት አንችልም። ምንም ሳናስቀር በሙሉ ሕጉን መቀበልና መፈጸም ይጠበቅብናል። በበኩሌ ከሕግ በታች ባለመሆኔ እግዚአብሔርን አመሰግናለሁ። በክርስቶስ ነጻ ሰው ነኝ። እናንተስ? አዎ እናንተም በክርስቶስ ነጻ ሰዎች ናችሁ። እስቲ ቁጥር 4ን እንመልከት። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላችኋል። በክርስቶስ በማመን ደህንነትን ካገኛችሁ በኋላ እንደገና ከሕግ በታች ብትኖሩ ከጸጋው ተለይታችሁ ወድቃችኋል ማለት ነው። በመሰረቱ ወገኖቼ ከጸጋው መውደቅ ማለትም ይሄው ነው።
እግዚአብሔር አምላካችን በጸጋውና በምሕረቱ እኔንም እናንተንም ይጠብቅ። ዘወትር የእግዚአብሔርን እጅ የምንጠባበቅ እግዚአብሔርንም ማሳብ የምናገለግል ሰዎች ያድርገን። ወገኖቼ ሰው ያለ ጸጋው ሲወጣ፣ ሰው ያለ ጸጋው ሲገባ ራቁቱን እንደሆነ ነው። ከእግዚአብሔር ጸጋ ተቆርጠን እንዳንቀር እርሱ በምሕረቱ በበጎነቱ ሁሌ ይገናኘን። የዛሬው ትምህርታችን እዚህ ላይ ያበቃል። የዚህን ተከታይ ክፍል በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ደህና ደሩ እያልን የምንሰናበታችሁ በቴክኒኩ በኩል እንደወትሮ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስካሁን ድረስ የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
I'm not afraid. አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።